ይህ የአሜሪካ ድምጽ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሰኔ 4 2016 ዓ.ም መሰናዶ ጀመረ። ኢትዮጵያ በአመት 4 ብሔራዊና 8 ሃይማኖታዊ በዓላትን ለማክበር ወስናለች። በዚህ ዙሪያ ዘገባ አለን። በሌላ በኩል በምስራቅ ጉራጌ ዞንና በማረቆ ልዩ ወረዳ አዋሳኞች ሰዎች መገደላቸውን ነዋሪዎች ገለጹ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችና ዜናዎችን በምሽቱ ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ከዚሁ ከስቱዲዮ ታከናውንልናለች። ጽዮን ግርማ ዋና አዘጋጇ ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ለተሰባሰቡ ዜናዎች ወደ አሉላ ከበደ እመራቸዋለሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በየመን ባህር ዳርቻ በሰጠመች የፍልሰተኞች ጀልባ 49 ሰዎች ሕይወታቸውን ሲያጡ 140 የሚሆኑት የደረሱበት አለመታወቁ ተገለጠ። የጋዛው ጦርነት፣ የተኩስ አቁም ጥረትና የፍልስጤማውያኑ ሰብአዊ ጉዳይ እያነጋገረ ነው። በማላዊ የአውሮፕላን አደጋ ምክትል ፕሬዚዳንት ሳሎስ ቺሊማ ሕይወታቸው ማለፉ ተገለጸ የሚሉት ይገኙበታል። አሁን ወደ ዝርዝሩ። በየመን ባህር ዳርቻ በሰጠመች የፍልሰተኞች ጀልባ ቁጥራቸው 49 የሚደርሱ ሰዎች ሲሞቱ 140 ያህሉ እስካሁን የደረሱበት አለመታወቁ ተገለጠ። በየመን የባህር ዳርቻ ፍልሰተኞችን አሳፍራ ትጓዝ የነበረች አንዲት ጀልባ በመስጠሟ ነው እስካሁን በተደረሰው 49 ሰዎች ሕይወት ሲያልፍ 140 ያህሉ የደረሱበት ያለመታወቁን የተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰት ጉዳዮች ተቋም አይኦኤም ያስታወቀው። አሶሺየትድ ፕሬስ ያደረሰን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ከሶማሊያ ሰሜናዊ የባህር ዳርቻ ተነስታ ሰኞ ዕለት በየመን ደቡባዊ የባህር ዳርቻ የሰጠመችው ጀልባ ወደ 260 የሚጠጉ ሶማሊያውያንንና ኢትዮጵያውያንን አሳፍራ ስትጓዝ እንደነበር በተባበሩት መንግስታት ድርጅት የዓለም አቀፍ የፍልሰተኞች ተቋም ወይም አይኦኤም አስታውቋል። ኤጀንሲው እንዳለው ማክሰኞ ዕለትም የማፈላለግ ጥረቱ እንደቀጠለ ሲሆን እስካሁን 71 ሰዎችን ማትረፍ ተችሏል። ሕይወታቸውን ካጡት ሰዎች መካከል 31 ሴቶችና 6 ሕፃናት ይገኙበታል። የመን ስራ ፍለጋ ከምስራቅ አፍሪካና ከአፍሪካ ቀንድ ተነስተው ወደ ባህረ ሰላጤው ሀገራት ለመጓዝ የሚሞክሩ ፍልሰተኞች ዋና መተላለፊያ መንገድ ነች። ላለፉት 10 ዓመታት በየመን የእርስ በርስ ጦርነት እየተካሄደ ቢሆንም እንደ አውሮፓውያን አቆጣጠር ከ2021 እስከ 2023 ባለው ጊዜ ወደ ሀገሪቱ የሚገቡት ፍልሰተኞች ቁጥር በሶስት እጥፍ አድጎ ከ27,000 ወደ 90,000 ከፍ ማለቱን አይኦኤም ባለፈው ወር አስታውቆ ነበር። በአሁኑ ወቅት የፍልሰተኞቹ ቁጥር 380,000 መድረሱን የተቋሙ መረጃ ያሳያል። ህገወጥ አዘዋዋሪዎቹ ፍልሰተኞቹን የመን ለማድረስ እጅግ በተጨናነቁና አደገኛ በሆኑ ጀልባዎች የቀይ ባህርን ወይም የኤደን ባህረ ሰላጤን እንዲያቋርጡ ያደርጓቸዋል። በሚያዝያ ወር በተመሳሳይ ሁኔታ ወደ የመን ለመጓዝ የሞከሩ ሰዎች ጀልባቸው በጅቡቲ የባህር ዳርቻ ላይ ተገልብጦ በትንሹ የ62 ሰዎች ህይወት አልፏል። አይኦኤም የሰጠሙትን 480 ሰዎች ጨምሮ ቢያንስ 1860 ሰዎች ህይወታቸው ማለፉን ወይም የደረሱበት እንደማይታወቅ አመልክቷል። ሰኞ ዕለት የደረሰው የጀልባ መስመጥ አደጋ ከፍልሰት ጋር የተያያዙ ችግሮችን ለመፍታትና ፍልሰተኞች መንገዳቸው ላይ ደህንነታቸው የተጠበቀ መሆኑን ለማረጋገጥ ተባብሮ መስራት አስፈላጊ መሆኑን እንድናስታውስ የሚያደርግ ነው ሲሉ የአይኦኤም ቃል አቀባይ ሙሐመድ አሊ አቡንጄላ ተናግረዋል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ኢትዮጵያ በመጪው በጀት ዓመት አጠቃላይ አማካይ የገቢዋ መጠን በ2% ማሽቆልቆል እንደሚገጥመው ተዘገበ። የኢትዮጵያ የበጀት ዓመት ጉድለት በሚቀጥለው ዓመት ውስጥ የሚከሰተው ከጠቅላላ የሀገር ውስጥ ምርት 2.1% እንደሚገመት የኢትዮጵያው የገንዘብ ሚኒስትር አህመድ ሸዴ ዛሬ አስታውቀዋል። ኢትዮጵያ የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያው ግጭትና አስከፊ ጦርነት እንዲሁም የከፋ የአየር ሁኔታ ተደማምሮ ከበርካታ የኢኮኖሚ ማሽቆልቆሎች እንዲሁም የከፍተኛ ዋጋ ግሽበት ከረዥም ጊዜ የውጭ ምንዛሬ እጥረት ጋር ተደማምሮ ትግል ውስጥ የገባችበት በታህሳስ ወርም እዳዋ በመቋረጡ በርካታ ዓመታት ውስጥ 3ኛው አፍሪካ ሀገር እንዳደረጋት ተጨምሮ ተዘግቧል። የዩናይትድ ስቴትስ የጋዛው ጦርነት ተኩስ አቁም ጥረትና የፍልስጤማውያን ሰብአዊ ጉዳዮች እያነጋገረ መሆኑ ተገለጠ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ማክሰኞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ለታቀደው የባለብዙ እርከኖች የተኩስ አቁም ስምምነት ቁርጠኝነታቸውን ማረጋገጣቸውን አመልክተው አሁን የሚጠበቀው የሐማስ ስምምነት ብቻ ነው ብለዋል። ብሊንከን ቴል አቪቭ ላይ ለጋዜጠኞች በሰጡት አስተያየት ከአንድ ድምፅ በስተቀር የሁሉም ድምፅ ተሰምቷል፣ ያም ድምፅ የሐማስ ነው ብለዋል። 8 ወራት የዘለቀው ጦርነት እንዲያበቃ ለማድረግ የተያዘው ዓለም አቀፍ ግፊት እያየለ በመጣበት የተኩስ አቁሙን ሐሳብ መቀበል አለበት ሲሉም ብሊንከን ትላንት ካይሮ ላይ ሐማስን አሳስበዋል።
ሐማስ ይህን ግጭት ማቆም ይፈልጋል። ይጀምረውም አይጀምረውም ጦርነቱ እንዲያበቃ ያደርጋል። ቆይተን የምናየው ይሆናል። ነገር ግን ጦርነቱን ለማብቃት የተወጠነውን ሐሳብ ለመደገፍ መላው ዓለም ማለት ይቻላል በአንድ አቋም መሰባሰቡ ግልጽ ነው።
ይህን ሐሳብ ዳር ማድረስ ወይም አለማድረስ የሐማስ ድርሻ ነው ያሉት ብሊንከን፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤልና ሐማስ የተኩስ አቁም ስምምነቱን ተግባራዊ እንዲያደርጉ በዩናይትድ ስቴትስ የቀረበውን የውሳኔ ሐሳብ ማጽደቁ ዓለም የሚፈልገው ይህ መሆኑን ግልጽ አድርጓል ብለዋል። በትላንቱ የምክር ቤቱ ድምፅ አሰጣጥ ሂደት ሩሲያ ብቻ ድምፅ ተአቅቦ ስታደርግ 14-0 በሆነ ድምፅ መጽደቁን ተከትሎ ሐማስ በጋዛ ዘላቂ የተኩስ አቁም እውን ይሆን ዘንድ ምክር ቤቱ አጽንኦት የሰጠበትንና መርሆች የሚተገበሩበትን ከህዝባችን ጥያቄና የተቃውሞ ድምፅ ጋር የተጣጣመ ነው ያለውን እንደሚቀበል በመግለጽ በተዘዋዋሪ በሚካሄድ ድርድር ለመሳተፍ ፈቃደኛ መሆኑን ይፋ ያደረገበትን መግለጫ አውጥቷል። ብሊንከን በበኩላቸው በዛሬው ዕለት ጉዳዩን አስመልክቶ በሰጡት አስተያየት ተስፋ ሰጪ ምልክት ብለውታል። በማላዊ የአውሮፕላን አደጋ ምክትል ፕሬዚዳንት ሳሎስ ቺሊማ ሕይወታቸው አለፈ። ትላንት ሰኞ የ51 ዓመቱን ምክትል ፕሬዚዳንታቸውን ሳውሎስ ቺሊማንና ሌሎች 9 ሰዎችን አሳፍሮ ይበር የነበረው ወታደራዊ አውሮፕላን በመከስከሱ አሳፍሯቸው የነበሩ ሰዎች በሙሉ ማለቃቸውን የማላዊው ፕሬዚዳንት አስታወቁ። ወደ ሰሜናዊቷ የምዙዙ ከተማ በማቅናት ላይ የነበረው አውሮፕላን ጭጋግ በበዛበት መጥፎ የአየር ሁኔታ ውስጥ ማረፍ ባለመቻሉ ወደ ዋና ከተማዋ ሊልወንጌ እንዲመለስ ከተነገረው በኋላ ለጊዜው የገባበት ሳይታወቅ ቆይቶ የመከስከሱ ዜና በነፍስ አድን ሰራተኞች ተረጋግጧል። ድንገቱ እጅግ አሰቃቂ አደጋ ነው ሲሉ የገለጹት ፕሬዚዳንት ላዛሩስ ቻክዌራ ለአገሪቱ ሕዝብ ባሰሙት ንግግር የነፍስ አድን ሰራተኞች ተሳፋሪዎቹ በሙሉ ያለቁበትን አውሮፕላን ፍርስራሽ ማግኘታቸውን በመጠቆም በቃላት ለመግለጽ የሚያዳግት አሳዛኝ አደጋ ነው ብለውታል። አንድ የጦር ሰራዊቱ የነፍስ አድን ሰራተኞች ቡድን አባል ለኤኤፍፒ ባጋራው የፎቶግራፍ ምስሎች የሰራዊቱ አባላት ዶርኒል 228202 የተባለ አንድ የማላዊ አየር አውሮፕላን የአየር ኃይል አውሮፕላን ፍርስራሽ ካለበት በጭጋግ የተሸፈነ ኮረብታማ ስፍራ ላይ ቆመው ሲመለከቱ ያሳያል። ትላንት ከጠዋቱ 3 ሰዓት ላይ ከሊልወንግዌ የተነሱት አውሮፕላኑ ተሳፋሪዎች በአንድ የቀድሞ የካቢኔ ሚኒስትር የቀብር ስነ ስርዓት ላይ ለመገኘት 370 ኪሎ ሜትሮች ርቃ ወዳለችው ምዙዙ በማቅናት ላይ ነበሩ። በአደጋው ከሞቱት ውስጥም የቀድሞዋ የማላዊ ቀዳማዊ እመቤት ሻኒል ዲዚምቢሪ እንደሚገኙበት ታውቋል። በሌላ በኩል እንደ አውሮፓውያን የዘመን አቆጣጠር በ2014 ለመጀመሪያ ጊዜ ምክትል ፕሬዚዳንቱን የተመረጡት ቺሊማ በማላዊ ሕዝብ ይልቁንም ደግሞ ከወጣቶች ዘንድ ከፍተኛ ተወዳጅነት አትርፈው ነበር። ይሁንና እንደ አውሮፓውያን የዘመን አቆጣጠር በ2022 ለሁለተኛ ጊዜ ከተመረጡ በኋላ ከአንድ የብሪታንያና የማላዊ ዜግነት ካላቸው የንግድ ሰው ጋር በተገናኘ የጉቦ ቅሌት ተወንጅለው መታሰራቸውና ስልጣናቸውንም በሙሉ መገፈፋቸው የሚታወቅ ነው። ሆኖም ባለፈው ወር የማላዊ ፍርድ ቤት የቀረበባቸውን ክስ ሙሉ በሙሉ ውድቅ ካደረገ በኋላ ወደ ቀድሞ ስልጣናቸው ተመልሰው ነበር። የምዕራባውያን ማዕቀብ እያየለ በመጣበት የብሪክስ የላቀ ሚና እንዲኖረው ስትል ቻይና አሳሰበች። በሀገራቸው የተጣሉባትን የምዕራባውያን ማዕቀቦችና የንግድ ገደቦች እያየሉ በመጡበት ብሪክስ ራሱን ሁሉን አቀፍ አካል አድርጎ እንዲመሰርትና አባል አገራቱም ከፍ ያሉ ኃላፊነቶችን እንዲወስዱ ቻይና ታሳስባለች ሲሉ የውጭ ጉዳይ ሚኒስትሯ ዋንግ ዩ ዛሬ ማክሰኞ ተናግረዋል። በርካታ የቻይና ኩባንያዎች ሩሲያ በዩክሬን የምታካሄደውን ጦርነት በመደገፋቸው ለምዕራባውያን ማዕቀብ ተጋልጠዋል። ከዚህ በተጨማሪ የአውሮፓ ኮሚሽን በኤሌክትሪክ ኃይል የሚንቀሳቀሱና ረከስ ባለ ዋጋ የሚሸጡ አነስተኛ ቻይና ሰር አውቶሞቢሎች በአውሮፓ መኪና አምራቾች ላይ የሚያሳድሩት ተጽዕኖ ለመከላከል በያዝነው ሳምንት አዲስ የቀረጥ ድንጋጌ ያደርጋል ተብሎ ተጠብቋል። የሰባቱ የዓለም ባለጸጋ አገራት ቡድን በያዝነው ሳምንት ሩሲያ ከምዕራባውያኑ ዓለም አቀፍ ማዕቀብ ተጽዕኖ እንድታመልጥ ለማድረግ እየረዱ ናቸው ያለቻቸውን አነስተኛ መጠን ያላቸውን የቻይና ባንኮች የተባሉትን ድርጊታቸውን እንዲያቆሙ የታለመ ጠንካራ ማስጠንቀቂያ ያስተላልፋል ተብሎ እንደሚጠበቅ ሮይተርስ ምንጮች ጠቅሶ ዘግቧል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የምሽቱን ዜናዎች ያደረሰን አሉላ ከበደ ነበር። እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በማቀናበር እንዲሁም ደግሞ አበባየው ገበያው የዌብና ማህበራዊ ድረገጹን በመቆጣጠር አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ሲሳይ አሸናፊና ግርማ ደገፋም የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ናቸው። እነሱም አብራችሁን ታምሹ ዘንድ ይጋብዛሉ። አሁን ለምሽቱ ወደ ያዝነው አብይ ርዕስ የምንሻገርበት ሰዓት ነው። ኢትዮጵያ በአመት 4 ብሔራዊና 8 ሃይማኖታዊ በዓላትን ለማክበር ወስናለች። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ያጸደቀው የሕዝብ በዓላትና የበዓላት አከባበር አዋጅ ኢትዮጵያ በአመት ውስጥ 4 ብሔራዊና 8 ሃይማኖታዊ በዓላት እንድታከብር ደንግጓል። ተከብረው ከሚውሉ ብሔራዊና ሃይማኖታዊ በዓላት በተጨማሪም 2 ታስበው የሚውሉ በዓላት በአዋጁም ተካተዋል። በየአመቱ የሚከበረው ግንቦት 20 ቀን በአዋጁ አልተካተተም። የህገ መንግስትና ህገ መንግስት ጉዳዮች መምህር እንዲሁም ተመራማሪ አቶ አሮን ደጎል ነባሩን አዋጅ በመተካት ከግማሽ ምዕት ዓመት በኋላ የተዘጋጀው አዲሱ አዋጅ የግንቦት 20 በዓልን ጨምሮ በዘልማድ ሲከበሩ የቆዩ በዓላት ጉዳይ እልባት እንዲያገኝ የሚያስችልና መደናገሮችን እንደሚቀርፍ ተናግረዋል። ኬኔዲ አባተ ዘገባ አለው።
የኢትዮጵያ ህዝብ ተወካዮች ምክር ቤት በዛሬ ማክሰኞ ሰኔ 4 ቀን 2016 ዓ.ም መደበኛ ስብሰባው ያጸደቀው የህዝብ በዓላትና የበዓላት አከባበር አዋጅ ተከብረው የሚውሉና ታስበው የሚውሉ ብሔራዊ በዓላትን እንዲሁም በአገር አቀፍ ደረጃ ተከብረው የሚውሉ ሃይማኖታዊ በዓላትን በየፈርጃቸው ለይቶ ደንግጓል። በአገር አቀፍ ደረጃ ተከብረው የሚውሉ ብሔራዊ በዓላት 4 ሲሆኑ እነርሱም የዘመን መለወጫ ወይም እንቁጣጣሽ በዓል፣ የአድዋ ድል በዓል፣ የዓለም የሰራተኞች ወይም የላባደሮች ቀንና የአርበኞች ወይም የድል ቀን በዓል ናቸው። የካቲት 12 ቀን የሚውለው የሰማዕታት ቀንና የህዳር 29ኙ የብሔር ብሔረሰቦች ቀን ደግሞ ታስበው የሚውሉ ብሔራዊ በዓላት እንደሆኑ በአዋጁ ተደንግጓል። በአገር አቀፍ ደረጃ የሚከበሩ ተብለው የተለዩት 8 ሃይማኖታዊ በዓላት ደግሞ የመስቀል በዓል፣ የገና ወይም የልደት በዓል፣ የጥምቀት በዓል፣ የስቅለት በዓል፣ የትንሳኤ ወይም የፋሲካ በዓል፣ የኢድ አል አድሃ አረፋ በዓል፣ የመውሊድ በዓልና የኢድ አል ፈጥር በዓል ናቸው። ታስበው ከሚውሉት ብሔራዊ በዓላት ውጭ ባሉት ተከብረው በሚውሉ ብሔራዊ በዓላትና በሃይማኖታዊ በዓላት ቀናት የመንግስትና መንግስታዊ ያልሆኑ ተቋማት ለህዝብ አገልግሎት ዝግ እንደሚሆኑ በአዋጁ ላይ ተመልክቷል። የህዝብ በዓላትን አከባበር የሚወስን አዲስ አዋጅ ማዘጋጀት ያስፈለገበትን ምክንያት በምክር ቤቱ የጤና ማህበራዊ ልማትና ስፖርታዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰሙ ማሞ ለምክር ቤቱ አስረድተዋል።
የህዝብ በዓላት ሃይማኖታዊ፣ ባህላዊና ታሪካዊ እሴታቸውን ጠብቀው በሰላም በድምቀትና የዜጎች እርስ በርስ መልካም ግንኙነትና መተሳሰብ የሚያጎለብት ሁኔታ እንዲከበር ማድረግ አስፈላጊ በመሆኑ እና የህዝብ በዓላት አከባበርና ስነ ስርዓተ ሃይማኖትና ባህላዊ ይዘታቸውን ጠብቀው ከትውልድ ትውልድ ለማሸጋገር ያለው አስተዋጽኦ ከፍተኛ መሆኑና ለሀገር እድገት ወሳኝ ሚና ያላቸው በመሆኑ ከመንግስት የሚጠበቀውን ሰላምና ደህንነት የሚያስጠብቅና በቂ የሚዲያ ሽፋን መስጠት ኃላፊነት ያለበት መሆኑን በማመን ቋሚ ኮሚቴዎቹ ረቂቅ አዋጁን ከነማሻሻያው በሙሉ ድምፅ ተቀብለውታል።
ነባሩ የህዝብ በዓላትና የረፍት ቀን መወሰኛ አዋጅ የበዓላትን ዝርዝር የአከባበር ስርዓትን አለማስቀመጥን ጨምሮ በርካታ ክፍተቶች የነበሩበት መሆኑና በተደጋጋሚ ሲሻሻል መቆየቱ ነባሩን አዋጅ ከማሻሻል ይልቅ ሙሉ በሙሉ በአዲስ አዋጅ መተካት አስፈላጊ እንዳደረገው በአዋጁ ላይ ተብራርቷል። የተለያዩ በዓላት በዘልማድ ሲከበሩ መቆየታቸውን የሚገልጹት የህገ መንግስትና ህገ መንግስት ጉዳዮች መምህርና ተመራማሪ አሮን ደጎል ነባሩን የህዝብ በዓላትና የረፍት ቀናት መወሰኛ አዋጅ ቁጥር 16/1967 በመተካት ከግማሽ ምዕት ዓመት በኋላ አዲስ አዋጅ መውጣቱ ችግሩን እንደሚቀርፍ ያስገነዝባሉ።
በ1967 ዓ.ም አካባቢ አንድ የወጣ ህግ ነበረ። ለመጨረሻ ጊዜ ለህዝባዊ በዓላት፣ ብሔራዊ በዓላት፣ ሃይማኖታዊ በዓላትን ሪኮግኒሽን የሰጠው አንድ የወጣ አዋጅ ነበረ። በእርግጥ በእርግጠኛ ሆኜ ሙሉ እንትኑን መጥራት ባልችልም ከዛ በኋላ እንግዲህ ይሄ ነው ኦልሞስት ከ40 ወር ከ50 ዓመት አካባቢ በኋላ አዲስ ህግ ይሄ ብሔራዊ በዓላትን በተመለከተ ግማሽ ክፍለ ዘመን ለሚጠጋ ጊዜ የህግ ማዕቀፍ ሳይኖር አሁን ነው ይሄ አዲስ ህግ የወጣው እና ከዛሬ ሆነ የከስተመሪ ፕራክቲስ ይከበራል አይከበርም፣ ታስበው ይውላል አይውልም፣ የበዓሉ ሲግኒፊካንስ ምንድን ነው፣ ታሪካዊ ዳራው ምንድን ነው የሚለውን ነገር ነው መስመር ለማስያዝ ወጥነት ነው የኖረው። ኮንፊውዥንም ላለመፍጠር ይሄ ህግ መውጣቱ በበጎ ጎኑ ነው የማይሆን ጥሩ ነው፣ መልካም ነው። ከዛሬም ድረስ መውጣት ነበረበት። ከዛሬም ድረስ የነበረውን ክፍተት በዚህ መልኩ መሙላት ነበረበት።
በአገር አቀፍ ደረጃ ሲከበር የቆየው የግንቦት 20 በዓል በአዲሱ አዋጅ ውስጥ አልተካተተም። በዓሉ እስካሁንም ድረስ የአዋጅ ድጋፍ ሳይኖረው ሲከበር መቆየቱን ያወሱት የህገ መንግስትና ህገ መንግስት ጉዳዮች መምህርና ተመራማሪ አሮን ደጎል ይህም ማህበረሰቡ ወጥ ምልከታ እንዳይኖረው ሲያደርግ ቆይቷል ብለዋል።
የሩቁን እንኳን ትጥል አሁን ከ15 ቀን በፊት የነበረውን ግንቦት 20 ይከበራል አይከበርም የሚል ኮንፊውዥን ነበር። ኢቭን በመንግስት መስሪያ ቤቶች ደረጃ ራሱ ኮንፊውዥን ነበር። በጣም በሚገርም ሁኔታ ስራ የለም አለ፣ ግማሹ ይዘጋል ግማሹ አይዘጋም። ይሄ ምንድን ነው? ወጥ የሆነ የህግ ማዕቀፍ፣ ወጥ የሆነ አቋም በመንግስት ደረጃ ባለመያዙ ነው። እና ግንቦት 20 ብሔራዊ በዓል ሆኖ ነበር ኢህአዴግ አዲስ አበባ የተቆጣጠረበት ቀን እንደመሆኑ ማለት ነው። ግን ያ የህግ ማዕቀፍ አልነበረው። መስከረም 2 ልክ ነው፣ አዋጃዊ ይዘት ነበረው፣ ህጋዊ ይዘት ነበረው። ልክ ደርግ ማን ነው ኢህአዴግ እንደመጣ አዋጁን በአዋጅ ነበር መሻር የነበረበት። ነገር ግን ዝም ብሎ እሱን በዲስዩዝ በቃ ህጉን ባለመጠቀም እና ቀኑን ለስራ ክፍት በማድረግ እንትን አደረገው እና ግንቦት 20 ተከለ። ግንቦት 20 ተከለ አሁን ህግ ነው። አሁን የዛ ውጤት የዛ ኮንሲኩዌንስ አሁን ያው ሴፍቲ እያደረግነው ነው። ቢያንስ የህገውን መጥቶ መፍትሄ ሰጥቷል ብዬ አስባለሁ። በግልጽ አሁን ግንቦት 20 ብሔራዊ በዓል ሆኖ አልተካተተም አዋጅ ላይ። ወይ እንግዲህ መካተት ነበረበት አልነበረበትም ሌላ ኢሹ ሆኖ ግን አልተካተተም። ስለዚህ አሁን ይሄ አዋጅ ከጠበቀበት ጊዜ ጀምሮ ከሚቀጥሉ አመት ጀምሮ ግንቦት 20 ኖርማል የስራ ቀን ይሆናል ማለት ነው። ህብረተሰቡ ከእንደዚህ አይነት ኮንፊውዥን ነው አየህ የምታድነው።
በአዲሱ አዋጅ ላይ ከምክር ቤት አባላት የተለያዩ ጥያቄዎች የተነሱ ሲሆን በተለያዩ ክልሎች የሚከበሩ በዓላት በአዋጁ ለምን አልተካተቱም የሚለው ይገኝበታል። የጤና ማህበራዊ ልማትና ስፖርታዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰሙ ማሞ በሰጡት ምላሽ በክልሎች ደረጃ የሚከበሩ በዓላት በራሳቸው በክልሎች መወሰን እንዳለባቸውና አዋጁ የሚያካትተው በብሔራዊ ደረጃ የሚከበሩትን ብቻ መሆኑን ተናግረዋል። አዲሱ አዋጅ በስሩ የተካተቱት በዓላት የሚከበሩበትን ስነ ስርዓትና ተያያዥ ጉዳዮችንም አካቶ የያዘ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት አብይ ርዕስ ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በምስራቅ ጉራጌ ዞንና በማረቆ ልዩ ወረዳ አዋሳኝ ሰዎች መገደላቸውን ነዋሪዎች ገለጹ። በምስራቅ ጉራጌ ዞንና በማረቆ ልዩ ወረዳ አዋሳኝ አካባቢ ባለፈው ሳምንት ቅዳሜ 4 የማረቆ ብሔረሰብ አባላት በጥይት መገደላቸውን ነዋሪዎች ለአሜሪካ ድምጽ ገልጸዋል። የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ መኬ ማንነታቸው ባልታወቁ አካላት ተፈጸመ ባሉት ጥቃት 6 ሰዎች መገደላቸውን ተናግረዋል። ዮናታን ዘብዴስ ዘገባለሁ።
በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞንና በማረቆ ልዩ ወረዳ ዋሳኝ ቅዳሜ ሰኔ 1 ቀን 2016 ዓ.ም ተፈጸመ በተባለ ጥቃት ሰዎች እንደተገደሉ አቶ በለጠ ሽፈራው የተባሉ የአካባቢው ነዋሪ ለአሜሪካ ድምጽ ተናግሯል። ሲቪሎቹ የተገደሉት ኢንሴኖ ከተባለ ገበያም ወደ ቤታቸው በመመለስ ላይ ያሉ በተሳፈሩበት ተሽከርካሪ ላይ በተተኮሰባቸው ጥይት ተመተው እንደሆነም አቶ በለጠ አስረድቷል።
ኢንሴኖ ከተማ ላይ ቅዳሜ ቀን ገበያ ይቆባል። ቅዳሜ ልክ 2:30 አካባቢ ነው ገበያ ተገባይተው መኪና ውስጥ ባሉ ሰዎች ላይ ነው አካባቢው ላይ የታጠቀው ኃይል በንጹሃን ዜጎች ላይ በማረቆ ተወላጆች ላይ መኪና ውስጥ ጥይት በመተኮስ 4 ሰዎች ህይወት አልፏል።
ለደህንነታቸው መስጋታቸው ስማቸው እንዳይጠቀስ ተጠየቁን የማረቆ ልዩ ወረዳ ነዋሪም በቅዳሜው ጥቃት ሌሎች 6 ሰዎችም ቆስለው በተለያዩ የህክምና ተቋማት እየታከሙ እንደሚገኙ ገልጿል።
ቅዳሜ ለኪና ላይ በተኮሱ ጥይት ላይ ልክ የሌለ ሰው ነው ሞተው ወደ 6 የሆነ የሚሆን ሰው ቆስሏል። ወራቤ ሆስፒታል ተወሰደው ግማሹ ሞቷል።
በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን በተለይም በቀድሞ ቤተ ጉራጌ መስቃን ወረዳ አካባቢ ባለው የ9 ቀበሌዎች ይገባናልና የማንነት ጥያቄዎች ባለፈው ጥቅምት ወር 2016 ዓ.ም ቢያንስ የ7 ሰዎች ህይወት ማለፉና ንብረት መውደሙን እንዲሁም ዜጎች መፈናቀላቸውን ነዋሪዎችንና የአካባቢዎችን ባለስልጣናት ዋቢ አድርገን መዘገባችን ታወቃል። አቶ በለጠ የቅዳሜ ዕለቱ ግድያውም ይህም የወሰንና የማንነት ጥያቄ ምላሽ ካለማግኘቱ ጋር የተያያዘ ሊሆን ይችላል የሚል ጥርጣሬ እንዳላቸውም ጠቁሟል።
ችግሩ የተፈጠረው ምናለኛ እንግዲህ ከዚህ በፊት ህዝብ ሲጠይቀው የነበረ የቀኝ ቀበሌ የወሰን ጥያቄ አለ። ይሄ ጥያቄ እስካሁን ድረስ ምላሽ አላገኘም። እንግዲህ ለችግሩ ዋናው መንስኤ ሊሆን የሚችለው ይሄ የቀኝ ቀበሌ የወሰን ጉዳይ ነው። ይሄ ጥያቄ ለ3 አስርት ዓመታት የቆየ እንዲሁም ደግሞ እስካሁን ምላሽ ያላገኘ ነው። እንግዲህ የለውጥ መንግስት እንግዲህ ይመልሰዋል ብለን እየተጠባበቅን ሳለ ታጠቁ አካላቶች አካባቢውን የትርምስና እንዲሁም ደግሞ የፖለቲካዊ እንዲሁም ደግሞ ማህበራዊ መስተጋብሩን ጭምር እያናጋው ይገኛል። ይሄ ጥያቄ ያለመመለሱ
የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ መኬም በቅዳሜው ጥቃት እስካሁን የተገደሉ ሰዎች ቁጥር 6 መድረሱን ለቪኦኤ ተናግሯል።
ማን እንደገደለ አይታወቅም። ገባተኛ ላይ በተኩሶ
ግድያውን የፈጸሙ ሰዎች ማንነት አለመታወቁን አስተዳዳሪው ጠቅሰው ነገር ግን ክትትል የተደረገ ስለመሆኑም ይናገራሉ። ግድያው ከማንነትና ከወሰን ማካለል ጋር የተገናኘ ሳይሆን ህገ ወጦች በጨለማ አካባቢ እንደማተራመስ የፈጸሙት እኩይ ድርጊት ነው ሲሉም ኮንነዋል።
መንግስት ይዞታል። መንግስት ህጋዊ በሆነ መልኩ ይመልስ ነው የሚሆነው።
በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞንና በማረቆ ልዩ ወረዳ መካከል ያለው የ9 ቀበሌዎች የወሰንና የማንነት ጥያቄ አሁንም እልባት ባለማግኘቱ በቀጥታም ሆነ በተዘዋዋሪም ለግጭትና ለሰው ህይወት ማለፍ ምክንያት እንደሆነ ቀጥሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ተከታዩ ርዕሰ ጉዳያችን ወደ ማላዊ ይወስደናል። በማላዊ በጋዜጠኞች ላይ የሚደርሰው ጥቃት እየተባባሰ መሆኑ ተነገረ። ማላዊ ከሶስት ዓመታት የብዙሃን መገናኛ ነጻነትን የሚያፍኑ አንዳንድ ሕጎችን በመሰረዝ መሻሻል ያሳየች ቢሆንም በጋዜጠኞች ላይ የሚደርሰው ዛቻና እስር ተባብሶ መቀጠሉን የሀገሪቱ የመገናኛ ብዙሃንና የሰብአዊ መብት ተሟጋቾች ተናገሩ። ማላዊ እንደ አውሮፓውያን አቆጣጠር በሚቀጥለው ዓመት ለምታካሄደው ጠቅላላ ምርጫ እየተዘጋጀች ባለችበት በአሁኑ ወቅት በፕሬስ ነጻነት ላይ የሚፈጸም ጥቃት እንደሚያሳስባቸው ብዙ ጋዜጠኞች ይገልጻሉ። የአሜሪካ ድምጹ ጃማል ፕሪንስ ከሊሎንግዌ ያደረሰንን ዘገባ ቆንጅታዬ እንደሚከተለው አጠናቅሯለች።
በማላዊ አሁን ያለው አስተዳደር እንደ አውሮፓውያን አቆጣጠር በ2020 ዓ ም ስልጣኑን ከተረከበ ከጥቂት ወራት በኋላ የሚዲያ ምህዳሩን በማጥበብ አደጋ ይጋርጡ የነበሩ አንዳንድ ህጎችን በመሰረዙ አድናቆት አትርፎ ነበር። ከዚያም በሶስት ዓመታት ቀደም ብሎ ተደንግጎ የነበረውን የመረጃ ተደራሽነት ህግም ተግባራዊ አድርጓል። ይሁንና ላለፉት ሁለት ዓመታት ያለማቋረጥ ጋዜጠኞች የዛቻና የእስር ኢላማ እየተደረጉ መሆኑን ሲናገሩ ቆይተዋል። የደቡባዊ አፍሪካ የሚዲያ ተቋም ሚሳ በዚህ የአውሮፓውያን 2024 ዓ.ም ብቻ 3 ጋዜጠኞች መታሰራቸውን አመልክቷል። ባለፈው ዓመት ደግሞ 10 የሚሆኑ ጋዜጠኞች ታስረዋል አሊያም በስራ ላይ ያሉ ጥቃት ደርሶባቸዋል። ቺሳም ኢንግሉቤ የተቋሙ የማላዊ ቢሮ ምክትል ሊቀመንበር ናቸው።
በጋዜጠኞች ላይ በተለይ ምርጫው እየቀረበ ባለበት በዚህ ወቅት የሚፈጸመው ማስፈራራትና ዛቻ ያለበት ደረጃ እያሳሰበን ነው።
አቻምና 2022 ሚያዝያ ወር ውስጥ ፕላትፎርም ፎር ኢንቨስቲጌቲቭ ጀርናሊዝም የመርማሪ ጋዜጠኝነት መድረክ የተባለ ተቋም ጋዜጠኛ የሆነው ግሬጎሪ ጎንድዌ አንደኛው ዘገባውን ሲያዘጋጅ ምንጮቹ እነማን እንደነበሩ እንዲናገር በኃይል ለማስገደድ ፖሊሶች አስረውት እንደነበረ የማላዊ የሰብአዊ መብቶች ኮሚሽን ለቪኦኤ ገልጿል። የግሬጎሪ ጎንድዌ ዘገባ የማላዊ መንግስት እንግሊዝ ተቀማጭ ከሆኑ ዙኔት ስታር የተባሉ ነጋዴ ጋር የንግድ ግንኙነት እያደረገ ነው በሚሉ ውንጀላዎች ላይ ያተኮረ ሲሆን ነጋዴው የማላዊ መንግስት ባለስልጣናትን ያሳተፈ የሙስና አድራጎት እየፈጸሙ ነው ተብለው እንግሊዝ ውስጥ ምርመራ የተከፈተባቸው ሰው ናቸው። ውንጀላውን ያስተባብላሉ። የማላዊ የሰብአዊ መብቶች ኮሚሽን እንዳለው መርማሪ ጋዜጠኛው ግሬጎሪ ጎንድዌ ከማላዊ የመከላከያ ኃይሎች ዛቻ ከደረሰበት በኋላ ባለፈው የካቲት አገር ጥሎ ተሰዷል። ቪኦኤ የማላዊ የመከላከያ ኃይሎችን አስተያየት ለማግኘት ቢጠይቅም ፈቃደኛ አልሆኑም። የደቡባዊ አፍሪካ ሀገሮች የሚዲያ ተቋም ምክትል ሊቀመንበሯ ቺሶም ኢንግሉቤ ይናገራሉ።
እነርሱ የሚያገኛቸው ጥቅሞች በይፋ እንዳይወራ ወይም እንዲደበቅላቸው የሚፈልጉ ሰዎች አሉ። ጋዜጠኞች ደግሞ ዲሞክራሲያችን እንዲጠናከር በማሰብ እንደዚህ ያለውን ነገር ፈልፍለው በማውጣት ይዘግባሉ። በዚህም ምክንያት በመርማሪ ጋዜጠኞች ላይ የሚሰነዘረው ዛቻ እየተባባሰ ሄዷል።
የማላዊ የሰብአዊ መብቶች ኮሚሽን በበኩሉ እርግጥ ነው ስልጣን ላይ ያለው መንግስት የጋዜጠኞችን ስራ የሚያሰናክሉትን አንዳንዶቹን ህጎች ሰርዟል። ቢሆንም ለመጪው ምርጫ ዝግጅት በሚደረግበት በዚህ ወቅት የሚዲያ ነጻነቱ ይዞታ በጣም አሳሳቢ ነው ብሏል። ቴሬሳ ኢንጋናንዳ የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ።
በአንድ በኩል ጋዜጠኞች ወይም ዜጎች በነጻነት ሀሳባቸውን መግለጽ እንደሚችሉ የሚያሳዩ ጥሩ ህጎች አሉ። በሌላ በኩል ደግሞ ይህንኑ በህግ የተሰጠንን ነጻነት ለመገደብ በመንግስታዊ ስርዓቱና በተቋማቱ እየተጠቀሙ መሆናቸውን እናያለን። ያ ያሳስበናል።
በሚቀጥለው ዓመት መስከረም ወር ውስጥ ለሚካሄደው ምርጫ ዝግጅቱ እየተሟሟቀ ባለበት በዚህ ወቅት የሰብአዊ መብትና የሚዲያ ነጻነት ተቋማት ጋዜጠኞችን አብዝቶ በጠላትነት የማየት ድባብ የሰፈነ በመሆኑ ደህንነታቸው ተጠብቆ ለህዝቡ መረጃ ማቅረብ ለመቻላቸው ምንም አይነት ዋስትና የለም ብለዋል። የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊዋ ቴሬሳ ኢንዳንጋዳ ሲናገሩ
ምርጫው እየተቃረበ ነው። በማንኛውም ምርጫ እንደሚደረገው ሚዲያ በጣም ተቺ የሆኑ ዘገባዎችን ያቀርባል። አሁንም ጋዜጠኞች ላይ ዛቻ እየደረሰ መሆኑን ከወዲሁ እያየን ነው። ስራቸውን ሙሉ በሙሉ ደህንነታቸው ተጠብቆ እንደሚሰሩ ምንም አይነት ዋስትና የለም።
አያይዘውም አንድ ጋዜጠኛ ለደህንነቱ በመስጋት ሀገር ጥሎ እስከ መሰደድ መድረሱ አሳሳቢ ነው ብለዋል። የሀገሪቱን የጋዜጠኝነት ሙያ የሚቆጣጠረው የማላዊ ሚዲያ ምክር ቤት ማላዊ ሚዲያ ካውንስል ያለው ሁኔታ የሚዲያ አባላት ባለስልጣናት ላይ መርማሪ ዘገባዎችን ለሕዝቡ በማድረስ ተጠያቂ እንዲሆኑ የማድረግ ሚናቸውን ሙሉ በሙሉ እንዲወጡ የሚያስችል አለመሆኑን እንዳጤነ ነው ያመለከተው። ዋና ስራ አስኪያጁ ሞሰስ ኮፊ ሲያስረዱ
ያለ ነው የምርጫ ወቅት ላይ ነው። ህዝቡ በትክክል የሚፈልገውን እንዲመርጥ ለማስቻል ብዙ የሚጋለጡ ነገሮች እንደሚኖሩ የታወቀ ነው። ነገር ግን የሚደረገው ነገር ከቀጠለ የራሳቸውን አጀንዳ ለማስተዋወቅ እንዲመቻቸው ሚዲያውን አፈኑት ማለት ነው። ያ ደግሞ የማላዊ አስተዳደር ስርዓት ላይ አደጋ ይጋርጣል።
የማላዊ ማስታወቂያና ዲጂታይዜሽን ሚኒስትር ሞሰስ ኩንኩያ በበኩላቸው ለቪኦኤ አስተያየታቸውን ለመስጠት ፈቃደኛ አልሆኑም። ሆኖም በጽሁፍ በሰጡት መልስ በፕሬስ ነጻነት ላይ ጥቃት ይደርሳል የሚለው ስጋት መሰረተ ቢስ ነው ሲሉ አጣጥለዋል። መንግስት የጋዜጠኞችን ነጻነትና ደህንነት ለማስጠበቅ ቁርጠኛ ነው ካሉ በኋላ የመንግስት ተቋማት ለጋዜጠኞች ያለምንም ማጉላላት መረጃ እንዲሰጡ የሚያዘው ህግ የቁርጠኝነታችን ማሳያ ነው ሲሉ አክለዋል። የደቡባዊ አፍሪካ የሚዲያ ተቋሙ ባለስልጣን ቺሰም እንግሉቤ አስተያየት አላቸው።
መረጃ የምናገኝበትን መንገድ ሊያቃልልልን ይገባ ነበር። ነገር ግን እየሆነ ያለው ያ አይደለም። የመንግስት መስሪያ ቤቶች መረጃ ለመስጠት ዝግጁ መሆን እንዳለባቸው ህጉ ላይ ተቀምጧል፣ ግን ተግባር ላይ አልዋለም።
የማላዊ ህገ መንግስት የፕሬስ ነጻነት እንዲከበር ያዛል። የሀገሪቱ የሰብአዊ መብት ኮሚሽን እንዳለው የመንግስት ባለስልጣናት ህጉን ካላከበሩት በስተቀር ምርጫው ከመድረሱ በፊት የሚደርስባቸውን ጥቃት ተቋቁመው ስራቸውን በመስራታቸው የግሬገሪ ጎንድዌን አይነት እጣ የሚደርሳቸው ጋዜጠኞች ቁጥር መጨመሩ አይቀሬ ነው።
በእስራኤልና ሐማስ መካከል በመካሄድ ላይ ያለው ጦርነት በመላው አሜሪካ በጋዜጠኞችና በፖሊሶች መካከል ግጭት እንዲጨምር አድርጓል። ጋዜጠኞችም ሆኑ ፖሊሶች ስራቸውን ለመስራት ተቃውሞ በሚካሄድባቸው ስፍራዎች ይገኛሉ። ጋዜጠኞች እንደሚሉት ግን ፖሊስ ስራቸውን እንዳይሰሩ እንቅፋት እየሆነ ነው። የአሜሪካ ድምጹ ሮቢን ገስ የላከውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
ሳክራሜንቶ ቢ የተሰኘው ዕለታዊ ጋዜጣ ሪፖርተር የሆነችውንና በቅርቡ በከተማዋ ምክር ቤት የተካሄደውን ተቃውሞ ልትዘግብ የተገኘችውን ሮቢን ኤፕሊ ፖሊስ ይዞ እጇን በካቴና አስሯል። ሮቢን ስለ ሁኔታው ይህን ብላለች።
ይህ በተለይ እጅግ አስደንጋጭ ነው። ይህን የሚያደርጉት ሰዎች እኮ የእኛን ደህንነት መጠበቅ የነበረባቸው ሰዎች ናቸው። ፖሊስ ሕግን ማክበር አለበት። በተግባር እያየነው ያለነው ግን ሕጉን ሲጥስ ነው።
የሳክራሜንቶ ፖሊስ ሮቢን የከተማው አስተዳደር በቅርቡ የሰጠውን የጋዜጠኞች መታወቂያ አላዘችም ብሏል። ሮቢን እና ሌሎች ደግሞ ፖሊስ እንደ አውሮፓውያን አቆጣጠር 2021 በካሊፎርኒያ የወጣውንና ተቃውሞን የሚዘግቡ ጋዜጠኞችን የሚከላከለውን ሕግ አላከበረም ሲሉ ይከሳሉ። ያንን ሕግ እንዲወጣ ያደረጉት የካሊፎርኒያ ግዛት ሸንጎ አባል የሆኑት ማይክ ማጓየር ሲሆኑ ይህንንም ያደረጉት በእንደ አውሮፓን አቆጣጠር 2020 አፍሪካ አሜሪካዊ ጆርጅ ፍሎይድ በፖሊስ በአሰቃቂ ሁኔታ መገደሉን ተከትሎ ነው። ማጓየር እንዳሉት በወቅቱ ፖሊሶች ስራቸውን በሚሰሩ ጋዜጠኞች ላይ ጥቃት ሰንዝረዋል፣ እንዲሁም አስረዋል።
አብዛኛውን ጊዜ ጋዜጠኞች የራሳቸውን ሕይወት አደጋ ላይ ጥለው እኛ ዜና እንዲደርሰን ያደርጋሉ። ኤስቢ 98 የተሰኘው ሕግ በመላው አሜሪካ የጋዜጠኞች ደህንነት እንዲጠበቅ ያደርጋል።
በጆርጅ ፍሎይድ ግድያ ወቅት በፖሊስና በጋዜጠኞች መካከል ግጭት በማየሉ በሚኒሶታ፣ ሎስ አንጀለስ፣ ኒውዮርክ እና በሌሎችም ግዛቶች ፖሊስ ፖሊሲውን እንዲቀይር አድርገዋል። ዩኤስ ፕሬስ ፍሪደም ትራከር የተሰኘው ተቋም ግን ችግሩ እንደቀጠለ መሆኑን ይገልጻል። ተቋሙ የሰበሰበው መረጃ እንደሚያመለክተው ፖሊስ ካለፈው ጥቅምት ጀምሮ በእስራኤልና በሐማስ መካከል የሚካሄደውን ጦርነት አስመልክቶ የሚደረጉ የተቃውሞ ሰልፎችን ለመዘገብ የተገኙ 36 ጋዜጠኞችን አስሯል። ጆን ፋሪና ስታትስ ኮ የተሰኘ የዜና አውታር ላይ የሚሰራ ጋዜጠኛ ነው።
What is at stake here is our constitutional rights.
እዚህ አደጋ ላይ የወደቀው ህገ መንግስታዊ መብታችን የመናገርና የፕሬስ መብቶቻችን ናቸው። ህግ አስከባሪዎች ስለነዚህ መብቶች ግዴላቸው።
ጆን ፋሪና በኒውዮርክ በነበረ ተቃውሞ ወቅት ፖሊስ አንድን ጋዜጠኛ መጥቶ ከጣለ በኋላ በቁጥጥር ስር ሲያውል በምስል ይዞ አስቀርቷል። ጋዜጠኛዋ በኮሎምቢያ ዩኒቨርሲቲ የነበረውን ተቃውሞ በመዘገብ ላይ ነበረች። ፋሪና የኒውዮርክ ፖሊሶች ጋዜጠኞችን ሲያዋክቡ የሚያሳዩ ሌሎችንም ምስሎች ቀርጿል። የኒውዮርክ ፖሊስ ከቪኦኤ በስልክና በኢሜይል አስተያየት እንዲሰጥ ለቀረበለት ጥያቄ መልስ አልሰጠም። በጆርጅ ፍሎይድ ግድያ ወቅት በኒውዮርክ ከተካሄደው ተቃውሞ ጋር በተያያዘ ፖሊስ በደል ፈጽሞብናል በሚል ጋዜጠኞችና የተቃውሞ ሰልፈኞች ክስ በማቅረባቸው የኒውዮርክ ፖሊስ 10 ሚሊዮን ዶላር በመክፈል ጉዳዩን ዘግቷል። ማይኪ ኦስተርቸር ከብሔራዊ ፕሬስ ፎቶግራፈሮች ማህበር
It was not only a monetary settlement, but we saw an equitable relief.
በገንዘብ ብቻ አይደለም ጉዳዩን የፈታነው፣ ሌሎችንም ነገሮች ፖሊሲ እንዲያሻሽል እንፈልጋለን። ጋዜጠኞችን በተመለከተ ፖሊሲያቸውን እንዲቀይሩ፣ በፖሊስ ስልጠና ወቅት ጋዜጠኞች እንዴት መያዝ እንዳለባቸው ትምህርት እንዲሰጥ ነው የምንፈልገው።
በተቃውሞዎች ወቅት በፖሊስና በጋዜጠኞች መካከል ግጭት መከሰቱ በአሜሪካ ብቻ የሚታይ አይደለም። ዩኔስኮ እንደሚለው ተቃውሞዎችን መዘገብ ለጋዜጠኞች አደገኛ ከሚባሉት ስራዎች አንዱ ሆኗል። ፖሊሶች ደግሞ ሁኔታውን ከሚፈጥሩት ውስጥ ዋነኞቹ ናቸው። ራቢን ገስ ለላከችው ዘገባ እንግዲህ ወልነኝ ዋሽንግተን ዲሲ።
ባይደንና ትራምፕ በስደተኞች ጉዳይ እየተወነጃጀሉ ነው። የዩናይትድ ስቴትስ ፕሬዝዳንታዊ እጩ ዶናልድ ትራምፕ የንግድ ሰነዶችን በማጭበርበር ወንጀል በኒውዮርክ ጥፋተኛ ከተባሉ በኋላ ወደ ምርጫ ዘመቻቸው ተመልሷል። በምዕራብ ዩናይትድ ስቴትስ በተደረጉ የምርጫ ቀስቀሳዎች ላይ ትራምፕ በኢሚግሬሽን ወይም ስደተኞች ጉዳዮች ላይ ያተኮሩ ሲሆን ቻይናን ጨምሮ ሀገራት ወደ አሜሪካ የሚመጡ ሰዎቻቸውን ካላስቆሙ ማዕቀብ እንደሚጥሉባቸውም ዝተዋል። የአሜሪካ ድምጹ ዘጋቢ ስካት ስተርን ያደረሰንን ዘገባ ደረጀ ደስታ እንደሚከተለው አሰናድቶታል።
ዶናልድ ትራምፕ ባለፈው ሳምንት አሪዞና ውስጥ ወደ ፕሬዝደንታዊ የምርጫ ቀስቀሳ ዘመቻቸው ተመልሰዋል። ፕሬዝደንት ጆ ባይደን የዩናይትድ ስቴትስና የሜክሲኮን ድንበር መቆጣጠር ተስኗቸዋል ብለዋል።
ሁሉም ዘላቂ አይደለም፣ ግን የባይደን ትልም ግን አጋጣሚ አይደለም። ሆን ተብሎ ሉዓላዊነታችንንና ድንበራችንን ማፍረስ ነው። አንድ የሆነ ሰው እንደምንም ብሎ ይህ እንዲሆን ለምን እንደሚፈልግ ያስረዳናል። ምናልባት ድምጽ መስጠት ሊሆን እንደሚችል ገምታለሁ።
በአሜሪካ ምርጫ ዜጋ ያልሆኑ ሰዎች በከፍተኛ ቁጥር ድምጽ እየሰጡ መሆናቸውን የሚያሳይ ምንም ማስረጃ የለም። ትራምፕ ህገወጥ ፍልሰትን እንዴት እንደሚያቆሙ ተጠይቀው ጉዳዩን በሚያባብሱ የውጭ መንግስታት ላይ እርምጃ እንደሚወስዱ ተናግረዋል።
If China or some other country is behaving badly,
ቻይና ወይም ሌላ አንድ ሀገር መጥፎ ነገር እያደረገ ነው፣ ታሪፍ የሚባል በጣም ከባድ የሆነ ነገር አለን።
የባይደን አስተዳደር በዚህ ወር በየቀኑ ከ2500 የሚበልጡ በህገወጥ መንገድ ድንበር እያቋረጡ የሚገቡ ሰዎች በሚታሰሩበት ሜክሲኮ ድንበር የጥገኝነት ጥያቄዎችን ለማገድ ተንቀሳቅሷል። ባይደን አስፈላጊው የኢሚግሬሽን ማሻሻያ ትራምፕ ስደተኞች ላይ ከሚያሰሟቸው መጥፎ አስተያየቶች ጋር መምጣት የለበትም ይላሉ።
While we fight for comprehensive immigration reform, he calls immigrants rapists and murderers.
ለሁለገብ የኢሚግሬሽን ማሻሻያ ስንታገል እሳቸው መጤዎች፣ ደፋሪዎች እና ነፍሰ ገዳዮች ይሏቸዋል። ሰዎች አይደሉም ይላሉ። ሰዎች አይደሉም፣ መጤዎች የሀገራችንን ደም እየመረዙ ነው ይላሉ። ወዳጆቼ፣ ከኔ በፊት ፕሬዝዳንት የነበሩት ሰው ይህን ሀገር የሚፈልጓት ለአንዳንዶቻችን ብቻ ነው። እኛ ለሁላችንም የምትሆን ሀገር ነው የምንፈልገው።
ባይደን የትራምፕ ጸረ ስደተኛ አነጋገር አሜሪካ ከተመሰረተችባቸው መርሆዎች ውጪ ናቸው ይላሉ።
እናንተ የምትወክሉት ምን ያህል የስደተኞች ሀገር እንደሆነ ነው። የህልም አላሚዎች ሀገር፣ የነጻነት ሀገር። ስለዚህ እኛ የምንጋራት አሜሪካ ያቺ ነች።
ትራምፕ እንደ አውሮፓ አቆጣጠር ከ2016ቱ ምርጫ ቀደም ብሎ ሚስጥር እንዳይወጣ ዝም ለማሰኘት ከፈጸሙት ክፍያ ጋር በተያያዘ የንግድ መዝገባቸውን አጭበርብረዋል በሚል ወንጀል ከተከሰሱ በኋላ ባለፈው ሳምንት ያደረጉት የምርጫ ዘመቻ የመጀመሪያቸው ነው። በኔቫዳ በተካሄደው የምርጫ ዘመቻቸው ላይ በችሎት የገጠማቸው ነገር የድንበር ጉዳዮችን ማስከበር ያልቻሉት ባይደን የዳኝነት ስርዓቱን በመሳሪያነት የመጠቀማቸው ውጤት ነው ብለዋል።
This is the worst border in the history of the world. There's never been no third world country has a border.
ይህ ድንበር በዓለም ታሪክ ውስጥ እጅግ የከፋው ነው። ማንንም የሶስተኛ ዓለም ሀገር እንደዚህ አይነት ድንበር የለውም። እንዲሁም እኛ እንደምናደርገው በመሳሪያነት ተጠቅሞ የፖለቲካ እጩዎችን የሚከታተል የሶስተኛ ዓለም ሀገር የለም።
በመጋቢት ወር አሶሲየትድ ፕሬስ በሰበሰበው የህዝብ አስተያየት መራጮች በስደተኞች ላይ ያላቸው አመለካከት እየተቀየረ መሆኑን አሳይቷል። አሁን ወደ 1/3 የሚጠጉ አሜሪካውያን ስደተኞች ወንጀሎችን መፈጸማቸው ትልቅ አደጋ ነው ብለዋል። እንደ አውሮፓ አቆጣጠር በ2017 ተመሳሳይ ስጋት ከነበራቸው በ19% ጨምሯል።
የተከበራችሁ አድማጭ ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ለመጀመሪያው ምዕራፍ ያዝናቸው አጠር ያሉ ዘገባዎችና ዓለም አቀፍ ዜናዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ የምናልፍበት ሰዓት ላይ እንገኛለን። የሁለተኛው ምዕራፍ የቀዳሚው ዘገባችን ትምህርት ላይ ያተኩራል። በአማራ ክልል በግጭት ምክንያት ከ185,000 በላይ ተማሪዎች የ8ኛ ክፍል ፈተናን አይወስዱም። በአማራ ክልል በቀጠለው የትጥቅ ግጭት ምክንያት ዛሬ ማክሰኞ በተጀመረው የ8ኛ ክፍል ክልል አቀፍ ፈተና መቀመጥ የነበረባቸው ከ185,000 በላይ ተማሪዎች ፈተናውን አለመውሰዳቸውን የክልሉ ትምህርት ቢሮ አስታውቋል። የትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለአሜሪካ ድምጽ እንደገለጹት ግጭቱ ባለባቸው የምዕራብ ምስራቅና ሰሜን ጎጃም ዞኖች ያሉ ተማሪዎች አመቱን በሙሉ ያልተማሩና ጀምረው ያቋረጡ በመሆናቸው ለፈተና እንደማይቀመጡ ተገልጿል። እስከ ቀጣዩ አመት መስከረም ወር ድረስም ማካካሻ ተሰጥቷቸው ፈተናውን እንዲወስዱ ጥረት እየተደረገ መሆኑንም አቶ ጌታቸው አክለው ገልጸዋል። አስቴር ምስጋናው ዝርዝር ዘገባ አላት።
በአማራ ክልል በቀጠለው የሰላም መደፍረስ ምክንያት ዛሬ ማክሰኞ ሰኔ 4 ቀን 2016 ዓ.ም በክልል አቀፍ ደረጃ የሚሰጠውን የ8ኛ ክፍል ፈተና መፈተን ከነበረባቸው 369,827 ተማሪዎች ውስጥ ግማሽ ያህሉ ፈተናውን እንደማይወስዱ የትምህርት ቢሮ አስታውቋል። በቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለአሜሪካ ድምጽ እንደገለጹት በመጪው ሳምንትም በሚቀጥለው ሁለተኛ ዙር የ8ኛ ክልል አቀፍ ፈተና የሚቀመጡት ተማሪዎች ቁጥር በተመሳሳይ አነስተኛ እንደሆነ ተናግረዋል።
ስምንተኛ ክፍል ላይ 180,000 በላይ ተማሪዎች ፈተና ላይ መቀመጥ የነበረባቸው የማይቀመጡ አሉ። ስድስተኛ ክፍልም እንዲሁ እንግዲህ 190,000 በላይ ተማሪዎች መፈተን የነበረባቸው ግን በአሁኑ ችግር የማይፈተኑ አሉ። 350,000 አካባቢ ተማሪዎች ሊሆን ይችላል። አሁን
ባለፉት 10 ወራት በአስቸኳይ ጊዜ ሁኔታ አዋጅ ውስጥ በነበረው በአማራ ክልል ውስጥ በቀጠለው ግጭት በክልሉ ከ15 ቢሊዮን ብር በላይ የሚገመት ኪሳራ ማድረሱን መንግስት ማስታወቁ ይታወሳል። በተመሳሳይ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ጥቅምት ወር 2016 ዓ.ም ባወጣው ሪፖርት የትጥቅ ግጭቱ በመንግስትና በሲቪል ተቋማት ላይ ጉዳት ማድረሱን ጠቅሶ ነበር። የተለያዩ አምራች አካባቢዎች ምርት ማቋረጣቸውን እንዲሁም በእንቅስቃሴ ገደብና በሰዓት እላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ በመቁረጥና ተያያዥ ጉዳዮች ነዋሪዎች ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን ኮሚሽኑ ገልጿል። የምስራቅ ጎጃም ዞን የመንግስት ኮሚኒኬሽን ጽህፈት ቤት በፌስቡክ ገጹ ባወጣው መግለጫ በዞኑ ባሉት 996 የአንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ የመማር ማስተማር ስራቸውን እያከናወኑ የሚገኙት 32 ትምህርት ቤቶች ብቻ ናቸው ብሏል። በትምህርት ዘመኑ ከአንደኛ እስከ ሁለተኛ ደረጃ ባሉ ትምህርት ቤቶች ከግማሽ ሚሊየን በላይ ተማሪዎች እንደሚመዘገቡ ቢታቀድም ወደ ትምህርት ገበታ ተመልሰው ትምህርታቸውን እየተከታተሉ የሚገኙት ከ13,000 ያልበለጡ መሆናቸውን ጽህፈት ቤቱ ገልጿል። በበጀት ዓመቱ በ791 ትምህርት ቤቶች ከ41,944 በላይ ተማሪዎች የስድስተኛ ክፍል ክልል አቀፍ ፈተናን እንደሚያስፈትኑ ቢጠበቅም 12 ትምህርት ቤቶች በሁለት ዙር 560 ተማሪዎችን ብቻ እንደሚያስፈትኑ ጠቁሟል። እንደ ዞኑ ኮሚኒኬሽን ጽህፈት ቤት መግለጫ በ593 ትምህርት ቤቶች 38203 ተማሪዎች የ8ኛ ክፍል ፈተናን እንደሚወስዱ ቢታቀድም በ10 ትምህርት ቤቶች 431 ተማሪዎች ብቻ በሁለት ዙር ፈተናውን የሚወስዱ ሆኗል። ይህ ብቻ ሳይሆን የቀጠለው ግጭት ከ407 በላይ ትምህርት ቤቶች እንዲወድሙና የመማር ማስተማር አገልግሎት እንዳይሰጡ አድርጓል። በዚህም ከ290.3 ሚሊዮን በላይ ትምህርት ቤቶች ሀብትና ንብረት ወድሟል። በሰሜን ጎጃም ዞን መራዊ ከተማ ነዋሪ የሆኑ አንድ ወላጅ ልጆቻቸው ዘንድሮ ለፈተና ለመቀመጣቸው እንዳሳዘናቸው ገልጸዋል።
እንኳን ተማሪዎች እኛ ራሳችን አባወራዎች በጣም ከባድ ችግር ተፈጥሮብናል። እኛም ልጁ አንደኛ የትምህርት ገበታ ታስቦበት ወይ ይህ ስራ መባል ነበር ወይ ስራ ገበታ የለውም ወይ ትምህርት ገበታ የለውም። በጣም ችግር ተፈጥሮ ያለ
በሰሜንና በምዕራብ ጎጃም ዞኖች በዘንድሮ የትምህርት ዘመን ወደ ትምህርት ገበታ የተመለሱ አንድም ተማሪ ባለመኖሩ ትምህርት አለመጀመሩን የገለጹት የክልሉ ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለተማሪዎቹ የክለሳ እንደተዘጋጀላቸውም አመልክተዋል።
ፈተናው እነዚህ አካባቢዎች ላይ በምን አግባብ ይሰጣል የሚለው ራሱን በቻለ ፕሮግራም የሚመራ የሚሆነው ዞሮ ዞሮ ነሐሴ መጨረሻዎቹ ወይም በሚቀጥለው ዓመት መጀመሪያዎቹ አካባቢ የይዘት ክለሳ ተደርጎ ትምህርቱን እንዲሸፍኑ ተደርጎ ፈተናው የሚሰጥበት ሞዳሊቲ እንደ ክልሉ ትምህርት ቢሮ እሱንም እያሰብን ያለ ነው።
በተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ጽህፈት ቤት በምጻሩ ዩኤንኦቻ በኢትዮጵያ ባለው ግጭት፣ ድርቅና መሰል ምክንያቶች ከ7 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ማስታወቁ አይዘነጋም። ከአማራ ክልል ትምህርት ቢሮ የተገኘው መረጃ እንደሚጠቁመው ደግሞ በትምህርት ዘመኑ ከ6.2 ሚሊዮን በላይ ተማሪዎች ይማራሉ ተብሎ ቢጠበቅም ምዝገባ በማካሄድ ወደ ትምህርት ገበታ መምጣት የቻሉት የእቅዱን ግማሽ ያህሉ ብቻ እንደሆኑ መግለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ነው።
ሚዛን የወጣት ህግ ባለሙያዎች ማዕከል ከ9 ዓመታት በፊት ከሌላ ዩኒቨርሲቲ ተመርቀው በወጡ በጎ ፈቃደኛ የህግ ምሩቃን የተመሰረተ ማዕከል ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ፣ በሲዳማና በደቡብ ኢትዮጵያ ክልሎች የወንጀልና ፍትሐ ብሔርን ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና የጥብቅና መቆም አገልግሎት ይሰጣሉ። በዚህ ዙሪያ የተሰናዳው ዘገባ ተከታዩ ነው።
በ2007 ዓ.ም በ10 የዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ፣ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ።
እና ማዕከሉ በዋነኛነት በዛ ጊዜ በሚቋቋሙበት ጊዜ የነጻ ህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቂው እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር ቢኮዝ እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱን ወክሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው።
ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐ ብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማኑኤል ይናገራሉ።
አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው። በወንጀል ጉዳዮችም እየሰራን ነው የምንገኘው፣ በፍትሐ ብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመርነው ኦልሬዲ 1 ዓመቱ ሆኖታል። የፈረንሳይ ትራሎ ድርጅት የሚረዳን ነው። በኮንሰርት የሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ። እስካሁን በወንጀል ጉዳይ ላይ የነጻ የህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ የህግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያ ለኛ በጣም ስኬት ነው።
በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው 6 ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ።
ያገኘሁት አገልግሎት ምንድነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ሕግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃ ነው ቆመልኝ። የሰጠኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ፣ በፍቺ ጉዳይ፣ ከፍቺ በኋላ ባለው ክርክር ጉዳይ 6 ዓመት ነው ከኔ ጋራ የቆዩት በማማከር፣ በማገልገል፣ በመጻፍ፣ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለ6 ዓመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ። ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያየ ክርክር ያለባቸውን።
ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን፣ አቶ አማኑኤል በተለይም በሐዋሳ ፓርኮች ውስጥ የአሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ።
ያ በተለይ የግንዛቤ ማስጨበጫ በሰፊው የሰራ ነው። ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸውን መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም፣ ምን አይነት መብት እንዳላቸው። ኢቨን ኮንትራት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ 300 ለሚጠጉ ሴቶች ምን አይነት መብት እንዳላቸው ስራ ላይ ያላቸውን መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስቲ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል፣ ወደሆነ ተግባር ውስጥ ከመግባታቸው በፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይህንን ነው በዋነኛነት ግንዛቤ ማስጨበጫ የምንለው።
ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል።
ግን ይሄ ስትራቴጂ ሊቲጌሽን የሚባለው ወይም በእኛ ሀገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉ እና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን አዋሳ ላይ አንድ ያስወሰነው ውሳኔ አለ። ከዲፌንድ ኤንቫይሮንመንት ወይም ቁምላ አካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የእነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ፣ ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ። ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን አዋሳ ላይ ለምሳሌ 2 ኬዞችን አስወስነናል።
የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉም ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ተከታዩ ዘገባችን ንግድና ምጣኔ ሀብት ነው። ፊንጫ ስኳር ፋብሪካ በጸጥታ ችግር ከ4 ቢሊዮን ብር በላይ ጉዳት ደርሶብኛል ሲል ተናግሯል። ፀሐይ ዳምጠው ዝርዝር ዘገባ አላት።
በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ፊንጫ ወረዳ ውስጥ የሚገኘው የፊንጫዋ ስኳር ፋብሪካ ላለፉት 3 ዓመታት በአካባቢው ከቀጠለው የጸጥታ ችግር ጋር በተያያዘ በተለያዩ ጊዜያት ጥቃት ሲደርስበት እንደቆየ የፋብሪካው ዋና ስራ አስኪያጅ አቶ መንግስቱ ኃይለ ማርያም ለአሜሪካ ድምጽ ተናግረዋል።
2013-14-15 ከፍተኛ የሆነ የጸጥታ ችግር ደርሶበታል። ክቡር የሰው ህይወትም አልፎበታል፣ ንብረትም ወድሞበታል። ብዙ የገዳ ማሳዎቻችን እንክብካቤ በማጣት ከመስቶች ይሆኗል። እንግዲህ
የጸጥታ ችግሩ ያደረሰው ጉዳት በጣም ዘርፈ ብዙ ነው። ብዙ ችግሮች ነው ያደረሰውብን የሄደው። እንደውም በግምት ወደ ብር ለውጠን በምንሰራበት ጊዜ ወደ 4 ቢሊዮን ብር እና ከዛ በላይ ጉዳት አድርሶበት ነው ለፋብሪካ ላይ። ፋብሪካው ደግሞ መቀጠል ስላለበት መቆም ስላለበት ብዙ ህዝብ ደግሞ ፋብሪካው ላይ ዲፔንደንት ሆኖ ስላለ ለመንግስትም ኳድ በማምረት አስፈላጊ ስለሆነ በችግርም ቢሆን እነዚህ 3 አመታት 13ንም 14ንም 15ንም በችግር ውስጥ ነበር ስለነበረው 16 ደግሞ እንደውም ከእነዚህ 3 አመታት በተለየ ሁኔታ አንጻራዊ ሰላም ስለነበረ ወደ ስራ ገብቶ እየሰራ ነበር። ፍንጫ ስኳር ፋብሪካ
በተለይ ፋብሪካው ለወራት ከስራ ውጭ ሆኖ እንዲቆይ ስላስገደደው ጥቃት አቶ መንግስቱ ሲያስረዱ
ግንቦት 12/2015 ላይ አጠቃላይ ፋብሪካው በታጠቁ ኃይሎች ቁጥጥር ስር ውሎ ነበር። ከዛ ቀን ጀምሮ እስከ ሂዶ ከምጥገና እስከሚገባበት ጊዜ ድረስ ኦልሞስት ፋብሪካው ቆሞ ነበር። ኦልሞስት ሰራተኛውም አልተረጋጋም። ቶታሊ ብዙ ንብረት ነው የወደመው። በቀን ወደ 17 ማሽሪ ናቸው የተቃጠሉት እና ብዙ ጉዳት ደርሶበት ከዛ ጉዳት ለማገገም እና ደረሱ ጉዳቶችንም ለማጣራት ሰራተኛም ከስራ ተለይቶ ነበር። እኛም የተለያዩ ኮሚቴዎችን አቀናይተን አዋቅረን የደረሱ ጉዳቶችን አጣርተን ለሚመለከታቸው አካላትም ለማቅረብ እየሰራን ነበር እና በዛ መካከል ከግንቦት 12/2015 ጀምሮ ኦልሞስት ስራ ቆሞ ነበር ፋብሪካው ማለት ነው። ታህሳስ መጨረሻ ላይ ነው ፋብሪካውን ማስነሳት የቻልነው ማለት ነው ከጨረስን በኋላ።
አሁን ፋብሪካው ወደ ምርት ስራው መመለሱን ዋና ስራ አስኪያጁ ቢገልጹም በቀን ሲያመርት ከነበረው በግማሽ መቀነሱን አመልክተዋል።
ስኳር በኩንታን ነው የምናመርተው በቀን። ምንድነው የተለያዩ መስታዊ ቴክኒካል ችግሮችም ስላሉ ፕላስ ደግሞ የአገዳ አቅርቦቱም የአደገዳ እንክብካቤ ዋናውና ትልቁ ግባት ለስኳር ፋብሪካው አገዳው ስለሆነ በዚህ ከዛ ችግር ጋር ተያይዞ አስፈላጊ እንክብካቤ እየተደረገለት አልነበረም። 13 ላይም ስትመለከችው 4 ላይም 15 ላይም በዛ የተነሳ የአገዳ አቅርቦቱ ዝቅተኛ ስለሆነ በቀን የምናመርተው ስኳርም በዛው ልክ ዝቅተኛ ነው የሚሆነው። ግን ወደ ኖርማል ኦፕሬሽን በምንገባበት ጊዜ ግን አሁን እስከ 10 ሺና ከዛ በላይ ኩንታል በዚህ ስኳር በቀን እናመርታለን። ባለፉት አመታት ነው ግን አሁን ግን ባለው ሁኔታ 5000፣ 4000፣ 3000 ኩንታል ነው በቀን የምናመርተው እና ይሄ ደግሞ የሆነበት ጸጥታውም እንዳለ ሆኖ ደግሞ ፋብሪካው ላይ መስታዊ ቴክኒካል ችግሮች አሉ፣ እርሻ ላይ መስታዊ ችግሮች አሉ። በእነዚህ ምክንያት ተዳምሮ የፋብሪካው የቀን የምርት አቅም ተዳክሟል፣ ቀንሶ ይገኛል ማለት ነው።
ለተከታታይ 3 አመታት በጸጥታ ችግር ተጽዕኖና ስጋት ውስጥ የቆየው የፍንጫዋ ስኳር ፋብሪካ ሰራተኞችና የአካባቢው ነዋሪዎች አሁን አንጻራዊ ሰላም መኖሩንና መረጋጋት እንደሚታይ ይናገራሉ። ስሙን በምስጢር እንድንይዝ የጠየቀን የፋብሪካው ሰራተኛ ይህንኑን ያስረዳል።
ፋብሪካው በ2015 ዓ.ም. ግንቦት ወር ውስጥ ጥቃት ከደረሰበት በኋላ ለ5 እና 6 ወራት ቆይቶ ወደ ስራ ገብቷል። ጉዳቱ ከባድ ስለነበር የጥገና ስራዎቹ ሲሰሩ ከርመዋል። የሰራተኛ ደሞዝም ለ2 ወራት ከታጎለ በኋላ ነው የተከፈለው። በዘንድሮ ዓመት እስካሁን ሰላም ስለሆነ በማምረት ላይ እንገኛለን። ፋብሪካው የሀገር ሀብት ስለሆነ ማንኛውም አካል ቢሆን ኢላማ ባያደርገው እላለሁ።
ፋብሪካው ከ10 ሺህ በላይ ሰራተኞች እንዳሉት እኒሁ አስተያየት ሰጪ ገልጸው ለሰራተኞቹም ትኩረት መስጠት እንደሚገባ አክለው ጠይቀዋል። የአካባቢው ነዋሪ መሆናቸውን ጠቅሰው ስማቸውን በይፋ እንዳንገልጽና ድምጻቸውንም እንዳንጠቀም የጠየቁን ሌላው አስተያየት ሰጪ አሁን በፋብሪካው ዙሪያ በርካታ ቁጥር ያላቸው የመንግስት የጸጥታ ኃይሎች ሰፍረው ይገኛሉ፣ አንጻራዊ ሰላምም አለ ብለዋል። የፋብሪካው ዋና ስራ አስኪያጅ እንደገለጹት ፋብሪካው በአመት 270 ሺህ ቶን ስኳር የማምረት አቅም ቢኖረውም በተደጋጋሚ ጥቃቶች በደረሰበት ጉዳት ሳቢያ በአሁኑ ወቅት እያመረተ ያለው ከዚሁ መጠን ከግማሽ በታች ነው። በተለይ ግንቦት 12 ቀን 2015 ዓ.ም. በፋብሪካው ላይ በተፈጸመው ጥቃት 15 የሚደርሱ ሰዎች መገደላቸውን ያስታወሱት ዋና ስራ አስኪያጁ ሸንኮራ አገዳና ትራክተሮች መቃጠላቸውን፣ ዋና ዋና ማሽኖችም ከአገልግሎት ውጭ መሆናቸውንና የኦሮሞ ነጻነት ሰራዊት ኃይሎችም ፋብሪካውን ሙሉ በሙሉ ተቆጣጥረውት እንደነበር ገልጸዋል። በፋብሪካው ላይ በደረሰው ጥቃት የኦሮሞ ነጻነት ሰራዊት ተጠያቂ መሆኑ ቢነገርም ከታጣቂው ቡድን በኩል መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቀጣዮቹ 2 ዓመታት የፍንጫ ስኳር ፋብሪካ ወደ ቀድሞ የማምረት አቅም ለመመለስ እየተሰራ እንደሆነ የጠቆሙት ዋና ስራ አስኪያጁ አቶ መንግስቱ ኃይለማርያም ተገቢው ጥበቃ ሊደረግለት ይገባል ሲሉ መልእክት አስተላልፈዋል።
ፋብሪካው ህዝቡን ነው የሚያገለግለው፣ ከመንግስትም በላይ ተጠቃሚው ማህበረሰቡ ህዝቡ ነው። ስለዚህ ይሄ ሰራተኛ ይሄ ማህበረሰብ ህዝቡ ደግሞ ፋብሪካውን እንደራሱ አይቶ ፋብሪካውን መጠበቅ፣ መንከባከብ፣ ማዝለቅ መቻል አለበት። ለምን መንግስታት እንዲቀያየሩ ይሄ ፋብሪካ የሚቀጥል ፋብሪካ ነው። እንዲሁም የሌሎችም ታጥቆ በሌላ ቦታ ያሉ አካላትም እነሱም ነገ እግዚአብሔር ብሎ ወደ ስልጣን መጥቶ ከሆነ የሚጠቀሙት ይሄን ሀብት ነው። ይሄን ሁሉ አውድሞ ሌላ መግዛት አይችሉም በአንዴ። ስለዚህ ከሁሉ በላይ ተጠቃሚ ሀገር ነው፣ ከሁሉ በላይ ተጠቃሚ ሰራተኛ ነው ህዝብ ነው ማህበረሰብ። ፋብሪካውን ግን አትንኩኝ ብሎ ህዝቡ ዘብ መቆም አለበት፣ ሰራተኛው ዘብ መቆም አለበት።
ከሀያ አመታት በላይ ማገልገሉ የሚነገርለት ነባሩ የፍንጫ ስኳር ፋብሪካ 10,000 ቋሚና የኮንትራት ጊዜ ሰራተኞች ያሉት ሲሆን ከሀገሪቱ ጠቅላላ የስኳር ፍጆታ 33% እንደሚሸፍን ከአስተዳደሩ ያገኘነው መረጃ ያመላክታል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።